ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ምንድን ያገዘ ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ ስለ ምግቡ ሪሰርች እንዲያደርጉ እንደዚህ በማድረግ ቤተክርስቲያኗ እዚህ ኢትዮጵያን ባህል እንዲተዋወቅ ተጠቂው ትውልድ ደግሞ ይሄን እንዲያውቅ ጥረት እያደረገች ነው የምትገኝ።
በመካከለኛው ምዕራብ አሜሪካ ቀጠና የሚገኘው የትውልደ ኢትዮጵያን ብቸኛ ደብር ወጣቶች ስለ ባህልና ማንነታቸው ይበልጡን እንዲያውቁ እየሰራ ይገኛል። ሙሉ ዘገባውን በምሽት ይዘንላቸዋል። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። የምስልና ድምፅ ቅንብሩን ደግሞ ብርሃን ኃይሉ ትመራዋለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አስቀድመን ወደ ጀርመን እናቀናለን። ሩሲያ ዩክሬን ላይ ባደረገችው ወረራ ለስደት ከተዳረጉት መካከል ፎሾ በተሰኘ የሙዚቃ ቡድን ውስጥ የሚካተቱት ሶስት እህትማማቾች ይገኙበታል። አሁን ጀርመን ውስጥ የሚገኙት ትውልደ ኢትዮጵያኑ ሙዚቃ ጭንቀታቸውን እንዲረሱ እየረዳቸው መሆኑን ይናገራሉ። የእህትማማቾቹ ወላጆች በቀድሞ ሶቪየት ህብረት ባገኙት ከፍተኛ ትምህርት እድል ከኢትዮጵያ ወደ ዩክሬን አምርተው በዩክሬን ሃርኬቭ ውስጥ ኑረዋል። ከ30 ዓመታት በላይ በሕክምና ሙያ ላይ ተሰማርተውም ሰርተዋል። በአሁኑ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርት ይገኛሉ። በቅርቡ ወደ ጀርመን ያቀናችው ባልደረባችን ሳራ ፍሳዬ ከዚህ ቤተሰብ ጋር ታስተዋውቀናለች።
ፎሾ በሚል መጠሪያ ይታወቃል ሶስት እህትማማቾች የሚገኙበት የሙዚቃ ቡድን። በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ትውልደ ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት ዓመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሃርከቭ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ሽቱትጋርት የገቡ የቤተሰብ አባላት ናቸው።
አጠቃላይ ስኮላርሽፑ ለሶቪየት ህብረት የተሰጠ ነበር ለኢትዮጵያኖች እና ከኢትዮጵያ መጣን። ያው እኔ ሜዲስን ያጠናሁት ሜዲስን አጠናው ከዛም ወደ ፒኤችዲ መጣው። ፒኤችዲን ወስጄ ስፔሻላይዝ ካደረኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ ሀገር ነው። በኢኮኖሚካሊ ቆንጆ ሀገር ነው። ሶሻሊ መልካም ሀገር ነው።
ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ አለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከሕክምና ስራቸው ጎን ለጎን ይሳተፉበት እንደነበር የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንድወዳት አድርጎኛል ይላሉ።
በበኩሌ ዩክሬንን እወዳታለሁ። በጣም ጥሩ ሀገር ነው። እንጃ እኔ ወደ ክርስትናውም ስለዘነበልኩ ይሆን አላውቅም፣ ከእነሱ ጋር ቤተሰብ ነኝ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡም ይወዳቸዋል። እዛ ተምረው ተማሩ አደጉ። እንጃ በአድነት አይሰማኝም። ለክራይ በጣም ነው መወዳት።
ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደ ሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በሕክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም ሁለት ዲግሪዎች አሏት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሶስቱም በጋራ በሂፕሆፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል።
Our band exists from 2019.
የሙዚቃ ባንዳችን በ2019 ነበር የተመሰረተው። በምስል የተደገፉ ዘፈኖቻችን ዩቲዩብ ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስታግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል። አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያሏቸውን ሌሎች ክህሎቶች እየቀሰሙ የሚገኙት ሶስት እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ። የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሙያችሁ እንድትሰሩ እንፈልጋለን ብሎናል። በመሆኑም ነጻ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ እየሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን። ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የድንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው በመጨረሻ ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ። በከፍተኛ የሐዘን ስሜት ውስጥ እንዳሉ
ሮኬቶች መፍሰስ ጀመሩ እና አካባቢ በሙሉ በሽብር ውስጥ ገባ። ልጆቻችንም ሰብስበን መኪናችንን አስነስተን ወጣን። ከግቢ ወጣን። የት እንደምንሄድ አናውቅም፣ ግን ምን ወሰንን? የምን አገለግልበት ቸርች አለ በተጨማሪ የምናገለግለው እና እስቲ እዛ ሄደን እንረፍ ምን እንደሚመጣ እዛኔ እና ብንሞትም የሚያምረው ቤተክርስቲያን ውስጥ ነው የሚለውን ግምት ውስጥ ከተን ወደዛ ሄደን፣ አሁን ስንሄድ መንገድ ላይ ሮኬቶች ይፈሳሉ። በዛ እሳት ውስጥን አልፈን ወደ ቸርች ሄድ ነው። እግዚአብሔር ታማኝ ነው፣ ሸፍኖውን እዛ ቸርች ገባን።
የቤተሰቡ አባላት ባለፉት ሁለት ዓመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከህዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ ምስጋናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ።
የጀርመን መንግስት በእውነት ለዩክሬናውያን ስደተኞች በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው ሁሉንም ማስደሰት አይቻልም፣ ያው ቀላል አይደለም። 1,300,000 ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ የምግብ ፍጆትን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር ይስጣቸው። እኛ በእንግድነት መቶ ሰውን መውቀስ አይገባም። የተሰጠንን ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው፣ አድሎ የለም። ጥቁር፣ ነጭ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም። እኩል ነው የሚያደርጉት።
ፎሾ የሙዚቃ ቡድን መስራች እህትማማቾችም ከሁሉም በላይ ሙዚቃ ፈውስ እንደሆናቸው ይገልጻሉ።
We came here, we were traumatized, and to be honest, what was a safe place for us was to do our concerts.
መጀመሪያ እንደመጣን በነበረውን ላፍ ተባብለን እኔ ሙሉውን ጻፍኩት። በአሁኑ ወቅት ለወደፊት የምንሰራቸው እቅዶች እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን።
Haters hit on me, meanwhile I'm making, it's like it's a part of it, extra. Yeah. Take me like an extra virgin, or with high values. I produce like Tesla coil, high voltage. Haters hit on me, meanwhile I'm making, tempers making me.
እና ሌሎች ታሪኮች ሙሉ ይዘት ከአውሮፓ ጉዞ መልሳችን እናቀርብላችኋለን። ጠብቁን። ለአሜሪካ ድምጽ ሳራ ፍሳዬ ከፍራንክፉርት ጀርመን።
ሳራ እናመሰግናለን። የሚልዋኪ ከተማ ትውልደ ኢትዮጵያውያንና ኤርትራውያን መኖሪያቸው ካደረጓቸው የማዕከላዊ ምዕራብ ዩናይትድ ስቴትስ ከተሞች መካከል አንዷ ናት። ለእነዚህ ማህበረሰቦች ትብብርና ወንድማማችነት እየሰሩ ከሚገኙት መካከል የከተማዋ ብቸኛው የኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ጽዮን ቅድስት ልደታ ለማርያም ትገኝበታለች። ከትውልድ ሀገራቸው ርቀው ለሚኖሩ ኢትዮጵያውያንና ኤርትራውያን በዋነኝነት መንፈሳዊ አገልግሎት ለመስጠት የተቋቋመችው ቤተክርስቲያን ከዚህ ተሻግራ ወጣቶች ስለ ባህልና ማንነታቸው እንዲያውቁ በቀለም ትምህርት እንዲበረቱ የሚያግዙ መርሃ ግብሮችንም ዘርግታለች። ከዚህ ጋር በተያያዘ ቀጣዩን ዘገባ አስተናርተናል። የሚልዋኪ ከተማ ኦክሪክ ከተማ ለኦትሮው የጸጥታ ድባብ ይገንበታል። እሁድ ማለዳና ረፋዱን ግን በአንደኛው ጥግ ላይ ከምትገኝ ቤተክርስቲያን የሚተም የቅዳሴና የወጣቶች ህብረ ዝማሬ የጸጥታውን ኃያልነት ቀምቶ ልዩ አውድ ያነግስበታል። ይቺ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ የደብረ ጽዮን ቅድስት ልደታ ለማርያም ቤተክርስቲያን ተብላ ትጠራለች። በሙያቸው የውስጥ ደዌ ሐኪም የሆኑት ዶክተር እዮብ አለታደሰ የቤተ ክርስቲያኗ የሰበካ ጉባኤ ጸሐፊ ናቸው።
ያው እንግዲህ እንደሚታወቀው ዊስኮንሰን እና ሚልዋኪ አካባቢው ኢትዮጵያውያን ማህበረሰብ ለረዥም ጊዜ ሲኖሩበት የነበረ አካባቢ ነው። የዩኒቨርሲቲ ኦፍ ዊስኮንሰን ብዙ የኢትዮጵያውያን ምሁራን የተማሩበት ተቋም ነው እና ኢትዮጵያውያን በዚህ ይኖሩ ነበረ። ይህንም ደግሞ ቤተ ክርስቲያን ለማቋቋም ፍላጎትና ምኞት ነበራቸው። ሁኔታዎች ባለመመታቻቸው እግዚአብሔር ስላልፈቀደ ቀድሞ ሊቋቋም አልቻለም። ግን ወንድሞችና እህቶች ተሰባስበው የጽዋ መርሃ ግብር አቋቁሞ ነበረ፣ ማህበረ ማርያም ብለው ከ2018 በፊት ማለት ነው። በዛ ጽዋ ማህበር ተገናኝተው ጽዋ እየጠጡ እየተወያዩ ከዛ እንግዲህ አድጎ መጥቶ 2018 ዓመተ ምህረት እዚህ በነበር ነው የኢትዮጵያውያን ማህበረሰብ ቤተ ክርስቲያኗ ልትቋቋም ትችላለች።
ቤተ ክርስቲያኗ ከትውልድ ሀገራቸው ርቀው የዌስኮንሰን ግዛት ከተማ መኖሪያቸው ላደረጉ ሁሉ የመንፈሳዊ አገልግሎት መናገሻ ከመሆኗ ባሻገር ከኢትዮጵያውያንና ኤርትራውያን ለሚወለዱ ሕፃናትና ታዳጊዎች ስለ ማንነታቸው ያውቁ ዘንድ በምታስተባብራቸው መርሃ ግብሮች በጎ አበርክቶት እንዳላት ዶክተር እዮብ ይናገራሉ።
ቤተክርስቲያኗ እንግዲህ ከተቋቋመች አንስቶ የተነሳችለት ዓላማ አንደኛው እዚህ ያሉ ኢትዮጵያውያን እና ኤርትራውያን ኦርቶዶክሳውያን የሃይማኖት አገልግሎት እንዲያገኙ፣ ሁለተኛ ደግሞ ባህላቸውን፣ ማንነታቸውን እዚህ በሚኖርባትም ደግሞ አሜሪካን ሀገር እንዲያዳብሩ፣ ከዛ በተጨማሪ ደግሞ ተተኪ ትውልዶች ህጻናቶቹ፣ ልጆቹ የዚችን ሀገር የኢትዮጵያን ባህል እንዲያውቁ ለማድረግ ነው ማለት ነው። ስለዚህ ከተቋቋመች ጀምሮ እንግዲህ አገልግሎት ትሰጣለች ማለት ነው። ባህልን በተመለከተ እንግዲህ ቤተክርስቲያኗ እዚህ ካለው የኢትዮጵያ ኮሚኒቲ ጋር፣ ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንት እምነት ቤተክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ የኤርትራ ቀን በሚል ለማህበረሰቡ እዚህ ላለው ባህላችን የምናስተዋወቅበት፣ አለባበሳችን የምናስተዋወቅበት፣ ምግባችን የምናስተዋወቅበት በየአመቱ ፌስቲቫል እናዘጋጃለን ማለት ነው እና ይህ ፌስቲቫል በብዛት አሜሪካውያን የሆኑ የዚህ ሀገር ሰዎች ይሳተፉበታል ማለት ነው። ይህም ፌስቲቫል ደግሞ ምንድነው ያገዘ፣ ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ፣ ስለ ምግቡ ሪሰርች እንዲያደርጉ፣ እንደዚህ በማድረግ ቤተክርስቲያኗ እዚህ የኢትዮጵያን ባህል እንዲተዋወቅ፣ ተተኪው ትውልድ ደግሞ ይህን እንዲያውቅ ጥረት እያደረገች ነው የምትገኙ።
አዎ፣ ፊደልም አለው፣ አማርኛም ትግርኛም አብረው ይማራሉ።
ለሰላሳ ዓመታት ያክል ሚልዋኪን ቤታቸው ያደረጓት የኮምፒውተር ቴክኖሎጂ ባለሙያው አቶ ደረጀ መኮንን የቤተ ክርስቲያኗን ዕድሜ ለማራዘም የሀሳብ የክህሎትና የጉልበት እገዛ ከሚቸሩት ትውልደ ኢትዮጵያን መካከል አንዱ ናቸው። ምክንያታቸው ደግሞ ቤተ ክርስቲያኗ ከሃይማኖታዊ ተቋምነት ተሻግራ የማህበረሰብ ትስስር ማዕከል መሆኗን ማስቀጠል መሻት ነው።
ቤተ ክርስቲያን ሳይኖረን እንግዲህ እኔ ከዚህ ቺካጎ ለ20 ዓመት ኤቭሪ ዊኬንድ እየነዳሁ መድኃኔዓለም ቤተክርስቲያን ሄድ ነበረ።
ከባድ ነው። በስኖ ጊዜ መንዳት በስኖ ጊዜ መሄድ ቺካጎ ድረስ ከባድ ነበር። ቤተሰብ ከተመሰረቱ በኋላም ከባድ ነበር። እዚህ በዛት አበሻ ስላልነበረ ትንሽ ቤተክርስቲያን ማቋቋም ከባድ ነበር። አሁን ብዙ ኢትዮጵያና ኤርትራ ኮሚቲ ሰዎች መምጣት ከጀመሩ ወዲህ ግን ይህን ቤተክርስቲያን ከተቋቋመ በኋላ በጣም የመገናኘት የማቀራረብ እንዲሁም ደግሞ የመተሳሰብ በለቅሶ ጊዜ ለቅሶ ቢባል ደስታ ቢባል አሁን ሁላችንም በአንድነት የምንሰማበት ኮሚኒኬት የምናረግበት የሶሻል ሚዲያዎችን እንኳን በህብረት ሼር የምናረግበት ፕላትፎርም ሁሉ እንዲፈጠር አድርጉ።
የሚልዋኪዋ ደብረ ጽዮን ቅድስት ልደታ ለማርያም ቤተክርስቲያን በአማርኛና በትግርኛ ቋንቋዎች አገልግሎት የሚሰጥባት ኢትዮጵያውያንና ኤርትራውያን በወዳጅነት መንፈስ የሚስተናገዱባት ስለመሆኗ የሚናገሩት አቶ ደረጀ የሁለቱን ህዝቦች ተወላጆች ይበልጥኑ ያቀራረበች ደብር መሆኗንም ያውሳሉ።
የኢትዮጵያና ኤርትራ መቼስ የተለያየን አገር ብንሆንም ለካ አለቆቻችን ወይም መሪዎቻችን እንጂ የተለያየ ነው እኛ አልተለያየንም የሚለውን ትልቅ መልእክት ነው ለሁላችን የሰጠን። አብረን እንቀድሳለን፣ አብረን ቋንቋውን እንኳ ትግርኛ ከተሰበከ እየገባን አሜን እያልን ነው የምንሄደው። አማርኛም ሲሰበክ እነሱም እንደዛ ማለት ነው። በፍቅር በአንድነት በትልቅ ደስታ አብረን የምናከብርበት ምክንያት እንደ ለሌላ ቤተክርስቲያንም ራሱ ትልቅ አርአያ ይሆናል ብዬ የምለው ነገር ነው። ካህኖቻችን ኤርትራዊ ኢትዮጵያዊ ካህን አንድ ላይ የሚቀድሱበት፣ ዲያቆናት ኤርትራዊ ዲያቆናት ኢትዮጵያዊ አብረው የሚቀድሱበት በፍቅር በሰላም ሳንናገር እንኳ የሚገባቸው ሳናቅ እንኳ ስንጠፋ በቋንቋቸው በሚችሉት መንገድ እንኳ አቅፈው አነጋግረውን የሚሄዱበት ትልቅ የእኛን ህብረት ያጠነከረልን በደስታቸው የምንካፈል በሀዘናቸው የምንካፈል እነሱም እንደዚሁ እና ኮሚኒቲያችን እንዲሰፋልን እንዲጠነክርልን እስካሁን ድረስ በጣም ትልቅ ሰላም ያለን እግዚአብሔር ይመስገን። በጣም በዚህ በጣም ደስ ይለናል። ይህንን ነገርና እንደ ሌላውን ቤተክርስቲያን እንዲህ አይነት ነገር እንመኛለን።
ሐኪም ስትሆኚ የነርስን ያክል ከፔሸንት እንትን ጋር ክሎዝነስ አክሽን
ከስራ ጫናቸው የተረፈውን ሰዓት በቤተ ክርስቲያኒቱ አገልግሎት ላይ የሚያውሉ ባለሙያዎች ከሚያደርጓቸው አዎንታዊ ነገሮች መካከል አንዱ ወጣቶች በመጪ ህይወታቸው የተሻለውን መንገድ እንዲመርጡ የህይወት ልምድ የሚያካፍሉበት ምክር የሚለግሱበት አፍታ ነው። በህክምና ሙያ ለመሰማራት የምትፈልገው ቲና ስራደ ታላላቆቿን ምክር እያዳመጠች ነው።
አሁን 12ኛ ክፍል ነኝ። ወደ ኦፊት መሆን እንፈልገው ወደ ሜዲካል ፊልድ ገብቼ ላይክ ነርሲንግ ማጥናት እፈልጋለሁ። እዚህ ኮሚኒቲው በጣም ደስ ይላል። ላይክ ትንሽ ነው ከሌሎች ስቴቶች ጋር ሲነጻጸር፣ ሀበሻ ኮሚኒቲ ትንሽ ነው። ግን ያውም ሆኖ እንትን ስትሮንግ ባንድ አለ። የተለያዩ ኮሚኒቲ ላይክ ፒክኒክ እናደርጋለን፣ ካምፒንግ ትሪፕ እናደርጋለን፣ የቸርች ፌስቲቫል ሆስት እናደርጋለን። እና ትንሽ ብንሆንም አይ ቲንክ ላይክ ኮሚኒቲው በጣም ጥሩና ላይክ አፕሊፍቲንግ የሚያደርግ ኮሚኒቲ ነው ያለ እዚህ።
ቲና ለስምንት ዓመታት ያክል በሚልዋኪ ኖራለች። የቤተ ክርስቲያኗን በጎ ተጽዕኖዎች እንዴት አስረዳለች?
ቸርች ሚልዋኪ ውስጥ እዚህ መኖሩ ለእኔና ለእኔ እድሜ ላሉት ከቤተ ክርስቲያን እንዳይርቁ ጠፍተው እንዳይቀሩ በሌላ ነገር ተታለው ወይንም እንዳይረሱ ባህላቸውን ሃይማኖታቸውን እንዳይረሱ ያግዛል። ከዛም በልጦ ደግሞ ሞር ከእግዚአብሔር ክሎስ እንድንሆን ያደርገናል። በሃይማኖታችን እንድንጠነክር በጣም ሄልፕ አድርጎናል። ሚ ፐርሰናሊ ያ
ደብረ ጽዮን ቅድስት ልደታ ለማርያም ቤተ ክርስቲያን በተቆረቆረች ጥቂት ዓመታት ውስጥ ኢትዮጵያና ኤርትራውያን ማህበረሰብ አባላት ለማጋራት የጣረቻቸው በጎ ጅምሮች ለሌላው ማህበረሰብ ፋይዳ ወደሚኖራቸው መርሃ ግብሮች ማሳደግ እንደምትሻ የሰበካ ጉባኤው ጸሐፊ ዶክተር ኢዮብ አጫውተውናል።
እንግዲህ በዋናኛነት ያልነው ምንድን ነው፣ ቤተክርስቲያናችን ለሌላው ቤተክርስቲያን ሌሎች አጥቢያ ቤተክርስቲያኖች አርያ በምትሆን መልኩ ለወደፊት እንድትደራጅ ሰፊ ይቀዳለን ማለት ነው። ለዚህም ደግሞ ስትራቴጂካዊ አቅጣጫ አስቀምጠን እየተንቀሳቀስን ነው የምንገኘው። ከነዚህ መካከል አንደኛው ተተኪ ትውልድ ላይ መስራት ነው። በተተኪ ትውልድ ላይ ስንሰራ በሚያውቁት ቋንቋ በዚህ ሀገር ቋንቋ ሃይማኖታቸውን ባህላቸውን ስለ ኢትዮጵያ ማንነትና ስለ ኦርቶዶክስ ሃይማኖታቸው እንዲረዱ እሱ ላይ ለመስራት ይዘናል። በዚህም ደግሞ የሰው ኃይል መድበን እሱ ላይ ለመስራት እቅድ ይዘናል ማለት ነው። ሌላ እንግዲህ እግዚአብሔር ቢፈቅድ ነገሮች ቢሳኩ ደግሞ ያሁን ያለንበትን ህንፃ ቤተክርስቲያን በማሻሻል የተሻለ ህንፃ ቤተክርስቲያን መገንባት እቅድ አለን። ከዛ እንግዲህ ለወደፊት እዚህ አካባቢ ብዙ የህክምና ሙያተኛ ያላቸው ኢትዮጵያውያን፣ ኤርትራውያን እንዲሁም በተለያየ ደግሞ ፕሮፌሽናል ያሉ ሙያተኞች ስለሚገኙ የነጻ ክሊኒክ አቋቁመን ልጆቻችን ቮለንቲር የሚያደርጉበት እዚህ የተወለዱት ቮለንቲር የሚያደርጉበት በህክምና ሙያ በጤና ዘርፍ የሚሳተፉበት መሳተፍ የሚፈልጉ ኤክስፖዝ የሚሆኑበት በዚህ አካባቢ ደግሞ ያሉ ኢንሹራንስ የሌላቸው ወይ አንደር ኢንሹርድ የሆኑ ኢትዮጵያውያንና ኤርትራውያን በሚገባቸው ቋንቋ በሚያውቁት በትግረኛም በአማርኛም ህክምና አገልግሎት እንዲያገኙ በሱ ላይ ለመስራት እቅድ ይዘን ሂደቶች ላይ እንገኛለን።
ቤተክርስቲያኗ የወጠነችው እንዲሳካ የመልካም ሐሳብ ተጋሪዎችና ደጋፊዎች ርብርብና ሁለንተናዊ እገዛ እንዲቀጥልም ጥሪ ቀርቧል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ ዊስኮንሰን። ወደ ቀጣዩ ዘገባ ስንሻገር ዴቪድ መስፍን ነዋሪነቱን በካሊፎርኒያ ግዛት ያደረገ ትውልድ ኢትዮጵያዊ የማስታወቂያና የፊልም ባለሙያ ነው። በሌላ በኩልም የባህር ሞገድ ቀዛፊ ነው። በመደበኛ መጠሪያው ዳዊት በዩናይትድ ስቴትስ ስፖርት ታሪክ ከፍተኛ ትኩረት ለሚሰጠው የአሜሪካው ሱፐር ቦል ማስታወቂያ ለአምስት ጊዜ በመስራት አሸናፊ ሆኗል። በተጨማሪም ዌድ ኢን ዘ ዋተር የተሰኘ ዘጋቢ ፊልም ሰርተዋል። የአንድ ሺህ ዘመን የአፍሪካ አሜሪካውያንን የዋናና የባህር ላይ ሞገድ ቀዘፋ ታሪክ የሚቃኝበት ዘጋቢ ፊልም ነው። ከ10 በላይ ዓለም አቀፍ ሽልማቶችና ቁናን አግኝቷል። ኤደን ገረመው ከዴቪድ ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል።
በ14 ዓመቱ ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልምና የማስታወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስቲን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ፣ ስፖርትና ፊልም የህይወቱ ዋነኛ ክፍሎች ናቸው።
ፍሎሪዳ ውስጥ ነው ያደግኩትና እዛ ነው ስለ ሰርፊንግ የተማርኩት። መዋኘትም የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊንግ ገባው። ሴንት ኦግስቲን ስኖር፣ ፍሎሪዳ ስኖር እወዳደር ነበረ። አንዳንድ ትሮፊም በሱ አግኝቻለሁ። ተለቅ እያልኩ ሲመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ የሰርፍ ማድረገው። አሁን ደግሞ የተኮርኩት የሌሎችን ሰዎች ሂስትሪ መገለጽ ነው። በሱ የተነሳ አሁን ደግሞ ዌድ ኢን ዘ ዋተር A Journey into Black Surfing, Aquatic Culture የሚል ዶክመንተሪ ሰርቻለሁ።
በግርድፍ ትርጉሙ ውሃ ውስጥ መንቦጭ አረግ፣ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል የወሰደው ታዋቂዋ የጥቁሮች መብት ታጋይ ሄሪየት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት ህይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደ ዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል።
ለሰርፊንግ ብቻ አይደለም። ለምንድን ነው የያዝኩት? ከአኳቲክ ካልቸር ከመዋኘት ጋር ውሃ ውስጥ መገናኘት የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርተንት የሆነ ሂስትሪ ነበረ መንገር የነበረብኝ። ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣምም አይገናኝም። ሂስትሪ አለ። እሱንም ላይ ፎከስ ማድረግ ፈልጌ ነበረ።
የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደ ዋረር ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል።
እዚህ አሜሪካን ሀገር አሁን የኔ ዶክመንተሪ ላይ አብሮኝ የሚሰራው ልጅ ኤርትራዊ ነው። እናቱም አባቱ ኤርትራኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰርፈር ነው። በዛ ነው የተዋወቅነው እና ፕሮዲውሰር የሆነ
ፊልሙ የቴሊ አዋርድን ጨምሮ ከ10 በላይ ሽልማቶችና የተለያዩ ዓለም አቀፍ ዕውቅናዎችንም ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ ዓመታዊ ትኩረት በሚሰጠው ሱፐር ቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል።
ብዙ ጊዜ ነው አንድ ወይም ሁለት ሱፐር ቦል ከሰራሽ ለካሪየር በጣም ቆንጆ ነው።
ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል።
ኮቪድ አካባቢ እቤት ሆኜ የኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ነው ያለሁት እና በቃ በጣም ተሰማኝ። ገባሽ ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናምን በጣም ተሰማኝ። እኔም ልጆችም አሉኝ፣ የ17 ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለግኩኝ። እሱን ለመግለጽ በሰርፊንግ በኩል ሄድኩኝ እና ሪሰርች ጀመርኩኝ እና ደግሞ ብዙዎች ጓደኞች አሉ፣ አፍሪካን አሜሪካኖች ጓደኞች አሉኝ አብረውኝ ሰርፍ የሚያደርጉ እና የነሱን ኑሮ መንገር ፈለግኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጽሐፍ ጀመርኩኝ።
ዴቪድ በግል ተነሳሽነት ከቅርብ ወዳጁ በይን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል።
እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ፣ ሰርፊን ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ሶ ኦብጀክቲቭን በደንብ አድርሰናል እና ደስ ይለኛል።
የዴቪድ መስፍን ዌድ እንደ ዋረር ዘጋቢ ፊልም ዓለም አቀፍ የፊልም ፌስቲቫሎች ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ፣ በኤንቢሲ፣ በፒቢኤስ ሀዋይ እና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ያነጣጠረ መሰናዶ ነው። መሰናዷችንን ለመከታተል የሚጠቅሟችሁን መረጃዎች በመቀጠል እናቀርብላችኋለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን፣ ጋቢና ቪኦኤ ወጣቶች ላይ ያነጣጠረ የአሜሪካ ድምፅ ልዩ መርሃ ግብር ነው። ከጥቂት ሳምንታት በኋላ በአዲስ ሁኔታ የተቀናጀ ልዩ የጋቢና ቪኦኤ መሰናዶ ለእናንተ መቅረብ ይጀምራል። እስከዚያው ድረስ ቢካተቱ የምትሏቸውን እንዲሁም ደግሞ ሌሎች ማስተያየታችሁን መስጠት ብትፈልጉ የማህበራዊ ገጽ መገናኛችንን መጎብኘት አዘንጉ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ብርሃናዩ ደግሞ በቅንብሩ አብረናችሁ ነበርን። መልካም ምሽት ይሁንላችሁ።